የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ከአሜሪካ ድምጽ ራዲዮ ጋቢና ቪኦኤ ተጀምሯል። ዛሬ ህዳር 10 2012 ዓመተ ምህረት ነው። ከአዲሱ ትውልድ ድምጽ ቀጣዮችን ጉዳዮች ተሰማለን።
በርካታ የሲዳማ ዞን ነዋሪዎች ዞኑ ራሱን የቻለ ክልል ይሁን አይሁን የሚለውን ለመወሰን ህዝበ ውሳኔ ሲያከናውኑ ውለዋል።
እኔ በሲዳማ ብሔራዊ ክልልነት ሆኖ እንድመረጥ ትልቅ ጉጉት አለኝ። የ130 ዓመት ጥያቄ ስለሆነ ዛሬ እንደው ይህ ነገር እኛ ዲደርሳል ይነጋል ስንል እየጠበቅን ስለነበር በሌሊቱ መተን የተሰለፍንበት ምክንያት ይሄ ነው።
የምርጫ ታዛቢዎች ነው። የምርጫ ታዛቢ በአንድ ወገን ብቻ እንደነበረ ነው ታዘብኩት። ያ መሆን አልነበረበትም። ከሁለቱም ገለልተኛ አካል ነው መሆን የነበረበት።
በውሳኔውን በልዩ ሁኔታ ለመከታተል ወደ ተለያዩ የሲዳማ ስፍራዎች የተንቀሳቀሱ ዘጋቢዎቻችን የያዟቸውን ዘገባዎች በተከታታይ ለምሽቱ ያስደምጣችኋል።
እንደገና ደግሞ ኢትዮጵያ ምርቶች ምንድን ነው ምናምን የሚባል ነገር አለ። በቃ ይታየውን በቃ የሰው የየራሱን ሀሳብ ብሎ ነው የሚያ የፋክተ እንደዚህ ፈተናዎች ነበሩ። ግን
የሰማችሁት ናኦሪ ዳሪን ነው። በሀገር ልጅ የተሰኘ በወጣቶች የተመሰረተ ስቱዲዮ ስራ አስኪያጅ ነው። አብሮን ያመሻል።
አብረናችሁ የምናመሸው ሀብታሙ ስዩምና
ኤደን ገረመው ነን።
አስቀድመን አብራችሁን ስለምታመሹ እናመሰግናለን። በመቀጠል የዓለምን ውሎ በአጭሩ የሚያስቃኙ አጫጭር ዜናዎችን እናካፍላችኋል።
ከዜናዎቹ ጋር ተመልሰን መጥተናል። ዛሬ ህዳር 10 2012 ዓ.ም ምረት የተካሄደው የሲዳማ ክልል ህዝብ የሲዳማ ህዝብ በክልል የመደራጀት ህዝበ ውሳኔ በሰላማዊ መንገድ ተካሄደ ብለዋል አንዳንድ የሐዋሳ ከተማ ነዋሪዎች። የሲዳማ ዞን ነዋሪዎች በክልል በመደራጀት ጥያቄ ላይ ዛሬ ድምጽ ሰጡ ብለዋል። ህዝበ ውሳኔው በአገሪቱ እየተካሄደ ያለው ለውጥ ውጤት መሆኑን የተናገሩት ደግሞ የሲዳማ ህዝብ ምክር ቤት አፈ ጉባኤ አቶ ሰለሞን ሌራ ናቸው። የህዝበ ውሳኔው ውጤት የሲዳማን ክልል መሆን ካረጋገጠ አዲሱን ክልል የሚመራው በአዲሱ የብልጽግና ፓርቲ መሆኑንም ጠቁመዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ቀደም ሲል ባስተላለፉት መልእክት የሲዳማ በውሳኔ ኢትዮጵያ እየሄደችበት ያለውን የዴሞክራሲ ጎዳና አመላካች ነው ብለዋል። ኢትዮጵያ የሲቪክ ማህበረሰብ ተቋማት ታዛቢዎች ሐዋሳ ላይ በሰጡት መግለጫ ማስተማሪያ ሊሆኑ የሚችሉ አንዳንድ ግድፈቶች ከመታየታቸው በስተቀር ህዝበ ውሳኔው በሰላማዊና በከፍተኛ ህዝብ ተሳትፎ መካሄዱንም አስታውቋል። አድማጮች፣ ዘጋቢዎቻችን በተለያዩ ከተሞች በምርጫ ጣቢያዎች በመዘዋወር አስተያየቶችን ከህዝብ ሲያሰባስቡ አምሽተዋል። በምሽቱ ጥንቅራችን ውስጥ ይዘነዋል።
ኮንጎ ዲሞክራታዊት ሪፐብሊክ ውስጥ ብዛት ያላቸው የጦርነት ወንጀል አድራጎቶች በመፈጸም የተወነጀለ የጦር አበጋዝ በሀገሪቱ ፍርድ ቤት የዕድሜ ልክ እስራት ተፈርዶበታል። ኮኮ ዲ ኮኮ በሚል ቅጽል ስምም የሚታወቀው ፍሬድሪክ ማሱዲ ኤልማሲ አስገድዶ በመድፈር፣ መርዝ በመመረዝ፣ በማሰቃየት፣ በመግደልና በወሲብ ባርነት በመያዝ ወንጀሎች ጥፋተኛ ሆኖ ተገኝቷል። አንዲት የአስር ዓመት ልጅን ጨምሮ የተለያዩ ሰለባዎች የአልማሲ ሚሊሻ አባላት እንደደፈሯቸው ለፍርድ ቤቱ ቃላቸውን ሰጥተዋል። ፍርድ ቤቱ ሌሎች ሁለት የሚሊሻው አባላት የጥፋተኝነት ብይን የሰጠ ሲሆን ሌሎች ሁለቱን ደግሞ በነጻ ለቋል። የኮንጎ ፍርድ ቤት በተጨማሪም የሀገሪቱ መንግሥት ሰለባዎቹን ከጥቃት ባለመጠበቁ ካሳ እንዲከፍሏቸው አዟል።
በእስራኤል አረብ ማህበረሰቦች ውስጥ ሁከቱ እየተባባሰ መሆኑ ተገልጿል። ባለፉት 10 ወራት ውስጥ 79 ሰዎች በወንጀል ጥቃት መገደላቸው የተዘገበ ሲሆን በአንዳንድ አካባቢዎች ወላጆች ልጆቻቸው ከመሸ እንዳይወጡም እየከለከሉ መሆናቸውን ተናግሯል። ኢየሩሳሌም የሚገኘው ሪፖርተራችን ሊንዳ ግራስታይን ዘገባ ነው።
እንደ አውሮፓውያን አቆጣጠር በመጪው 2020 ዓ.ም በሚካሄደው ፕሬዝዳንታዊ ምርጫ የፓርቲያቸው እጩ ሆነው ለመመረጥ የሚፎካከሩ ዲሞክራቶች ዛሬ አምስተኛውን ክርክር ያካሂዳሉ። በደቡባዊቱ ዩናይትድ ስቴትስ ጆርጂያ ክፍለ ግዛት አትላንታ ከተማ በሚከናወነው ክርክር የሚካፈሉት 10 ተፎካካሪዎች ብዛት ካላቸው ተፎካካሪዎች መካከል ጠንከር ብለው ብቅ ለማለት የሚሞክሩበት ይሆናል። በአገር አቀፍ የሕዝብ አስተያየት ግምገማዎች መደዳውን ግንባር ቀደሙን ቦታ ይዘው የቆዩት የቀድሞ ምክትል ፕሬዚዳንት ጆ ባይደን፣ ሴናተር ኤሊዛቤት ዋረን እና ሴናተር በርኒ ሳንደርስ በዛሬው ማታ ክርክር ይካፈላሉ ተብሎ ይጠበቃል።
አድማጮች፣ ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁን አምሹ።
We'll be right back. ከጋቢና ቪኦኤ ጋር ናችሁ። የአዲሱ ትውልድ ድምፅ ይቀጥላል። ከአሜሪካ ድምፅ ራዲዮ ነው በመደመጥ ላይ የሚገኘው። አሁን ወደ ቀዳሚው ዜና ወደ ቀዳሚው ዘገባ እንሻገር።
የሲዳማ ዞን ነዋሪዎች በክልልነት በመደራጀት ጥያቄ ላይ ዛሬ ድምጽ ሲሰጡ ውለዋል። አዋሳ የሚገኘው ዘጋቢያችን እስክንድር ፍሬው ተከታዩን ዘገባ ልኮልናል።
ህዝብ ወሳኔው የፈጠረው ስሜት ያሳደረው ጉጉት መታየት የጀመረው የትናንቱ እኩለ ሌሊት እንዳለፈ ነው። እስኪ ነጋ ያላስቻላቸው የሌሊት ጨለማ ያልበገራቸው የዋሳ ከተማ ነዋሪዎች ገና በድቅድቅ ጨለማ ወደ ምርጫ ጣቢያዎች ሲያመሩ ታይተዋል። እናም በሲዳማ የክልልነት መደራጀት ጥያቄ ላይ የተካሄደው ህዝብ ወሳኔ ከፍተኛ የመራጮች ተሳትፎ ታይቶበታል። የዚህ ምክንያቱ ደግሞ ለአመታት ሲጠብቁት የነበረው እድል መምጣቱ እንደሆነ የአራት ልጆች እናት የሆኑ አስተያየት ሰጪ ተናግረዋል።
በጣም ያው ደስ ብሎኝ የህዝብ ሁኔታ ምን ያህል እንደኔ ውስጥ አሰት ስላደረገ እንደኔ ምን ያህል ነው እንግዲህ ጉጉት ያላቸው በሚለው ህዝቡንም ለማየት የወጣው ህዝብ ምን ያህል እንደሆነ ማጣራት በዚህ መጥቻለሁ።
ደስታችሁን ለመጋራት
ነው? ደስታዬን ለማጋራት ለዚህ ነው የመጣሁት።
ኦኬ ማሞ ተመሳሳይ ሀሳብ አንጸባርቃለች።
ድሮ ሲዳማ በብዙ ዘመናት ተረግጦ ተጨቁኖ ስለቆየ አሁን ለእኛ እንደገና እንደተወለድን ነው የምንቆጥረው።
በንግድ ስራ ላይ የተሰማራችው ተዋበች ጌዲዮን ህዝበ ውሳኔው የአካባቢውን ሰላም ለማረጋገጥ እንደሚያስችል ታምናለች።
ይሄ ምርጫው ደግሞ ጥሩ ስለሆነ ምክንያቱም የሚለይ ከሆነ
እልባት ያገኛል ለመጨረሻ ጊዜ ጉዳዩ ነው
ብዬ ነው ማስበው። ስለዚህ ያ
እስክንድር እናመሰግናለን። ከዚሁ የሲዳማ ክልልነት ጥያቄ ጋር በተያያዘ እንግዲህ የሚሰጠውን ህዝበ ውሳኔ የሚመለከቱ ዘገባዎችን ማስደመጣችን እንቀጥላለን። ዘጋቢያችን ዮናታን ዘብዲዮስ ደግሞ ወደ አለታ ወንዶ ተጉዞ ከመራጮች ምርጫ አስፈጻሚዎችና ከጸጥታ አካላት ያገኘውን መረጃ በተከታዩ ዘገባ ያስቃኝናል።
በሲዳማ ዞን የአለታ ወንዶ ከተማ ነዋሪ የሆኑት ወይዘሮ ወርቅነሽ ካሳዬ የድምፅ አሰጣጡ ስርዓት በሰላማዊ ሁኔታ መካሄዱን ተናግሯል። የህዝብ ጥያቄም ተከብሯል ያሉትም
ከሌሊቱ 11 ሰዓት ጀምረን ወጥተን ተሰልፈን በተራችን ገብተን ድምፃችንን ሰጥተን ነው የወጣ ነው። አሁን
እሳቸው እንደሚሉት ሲዳማ ይህ ቀን እንዲመጣ ረጅም ጊዜ ቢጠብቅም በሀገሪቱ ታይቷል የሚሉት ለውጥ ውጤት መሆኑን ገልጸዋል።
ከመጀመሪያ ጀምሮ እስከ ዛሬ ድረስ ያለውን ድምፅ ሰምቶ ለፈረንደሙ ቀን ቆርጦ በሰጠን ቀን ያው ድምጻችንን ሰጥተን እንገኛለን። በዚህ ሰዓት ህገ መንግስቱ በተባለው መልኩ ያው ተጠብቆልናል። ሲዳማ ክልል ጥያቄ በዚህ ሰዓት ጠቅላይ ሚኒስትሩም እንዳለው ያው ለውጡ በሳቸው በኩል ነበረ ይሄ የመጣው። በጥያቄያችን መሰረት ያው ይሄንንም ቀን ተሰጥቶ ስበው ህዝቡን በጠበቀ መልኩ ነው ምላሽ ያገኘው። ለዚህ እኔ ማመስገን የሚፈልገው ለውጡ በእኛ ላይ ነው የጀመረው። በጣም ደስ ብሎኛል።
በከተማው የ01 ቀበሌ ነዋሪ የሆኑት የ90 ዓመት አዛውንት አቶ ዮሮ ዲማ በእድሜያቸው ይህንን በማየታቸው ታላቅ ደስታ እንደተሰማቸው ነው ለቪኦኤ የተናገሩት። ከባለቤታቸው ጋር ሆነው ድምፅ ሲሰጡም ተስተውሏል። ከውሳኔ ህዝብ በኋላም ሲዳማ አሁንም በአንድነት ከሌሎች ጋር የመኖር ባህሉን አጠናክሮ እንዲቀጥልም ጠይቀዋል።
ለወድሮ ሲዳሙ ጠቅማሄራኖተ ፈጻንተና ሀጊኔ ቱንጌጥና ነው።
ረጅም ዓመት ያስቆጠረ የሲዳማ ህዝብ ጥያቄው ዛሬ ስለተመለሰ ምርጫውን የሪፈረንደም ካርድ ጥዬ ደስ ብሎኝ እየወጣሁኝ ነው። ያው ውጤቱን በጉጉት እንጠብቃለን። ደግሞ የደስታ እንደሚሆን ተስፋ እናደርጋለን።
ሲዳሙ ወሲና አጣሁ ወሲና ባጣሁ።
የሲዳማ ህዝብ ከጥንት ጀምሮ እንግዳ አክባሪ፣ እንግዳ ወዳጅ እና ሁሉን ተቀባይ ነው። እኛ ለልጆቻችን የምንመክረውና የምናስተላልፈው ነገር ሁላችንም አንድነን በህብረት ለማደግ አንድ ላይ እንኑር።
በከተማው የጨፌ ቀበሌ ነዋሪ የሆኑት አቶ ያለው ደምሴም የውሳኔ ህዝብ ድምፅ አሰጣጥ ያለ እንከን መካሄዱን ተናግረው ምርጫ አስፈጻሚዎች ስራቸውን በተቀናጀ ሁኔታ እየፈጸሙ ናቸውም ብሏል። ውጤቱ ምንም ይሁን ምን ህገ መንግስታዊና ዲሞክራሲያዊ መብት ተጠቀማቸው አንድ ራሱን የቻለ ትልቅ ድልና እድል እንደሆነም አስተያየታቸውን የሰጡ መራጮች ተናግሯል። የአለታ ወንዶ ወረዳ ነዋሪ አቶ ጋልፋቶ ጎነሾ በበኩላቸው የድምፅ አሰጣጡ ስርዓት ከመራጮች ሰልፍ መብዛትና የጣቢያዎች መጨናነቅ በስተቀር የተለየ ጫናና ግፊት የሌለበት መሆኑን ተናግሯል። አሁን ሲዳማ ያገኘው እድል ረጅም ዓመታትን የፈጀ ትግልና እሳቸው በአገሪቱ አለ የሚሉት ለውጥ ያመጣው ድል ነውም ብሏል። አክለውም በውሳኔ ህዝብ ውጤት መሰረት ሲዳማ ክልል ሆኖ የሚደራጅም ከሆነ እንደ ወትሮ ሁሉ ከሌሎች ብሔረሰቦች ጋር በአብሮነት መኖሩን ይቀጥላል ነው ያሉትም።
በብዙ በፖለቲካ አካሄድ መካከል እየታፈነ የቆየ ጥያቄ ነበር፣ ግን በዚህ በለውጡ ሂደት አሁን ባገኘነው መብት ዛሬ የራሳችንን መብት በራሳችን ለመወሰን የተሰጠንን እድላችን በመጠቀም ላይ ስላለ ደስታም ተሰምቶናል። ብዙ ህብረተሰብም የተሳተፈበት ነው። አደረጃጀት ቢሰጠውም ማንም ሰው በውስጡ እንዲኖር ድሮ እንደሚኖር ሁሉ ለመኖር መብቱ የተጠበቀ ነው። በአብሮነት የመኖር ረጅም ልምድ ያለው ህዝብ ስለሆነ ማንም ሊከለክለው የሚችል የለም።
ያለታ ወንዶ ከተማ የጨፌ ምርጫ ጣቢያ አስፈጻሚ አቶ መስፍን ደስታ በጣቢያው ከ2000 በላይ መራጮች ድምጽ የሰጡ መሆናቸውና የምርጫው ሂደትም በጥሩ ሁኔታ የተከናወነ መሆኑን ለቪኦኤ ተናግሯል።
የምርጫው ሂደት ከመጀመሪያው ጀምሮ ዛሬ በጊዜ ነው እኛ የጀመርነው። በጥሩ ሁኔታ እየተካሄደ ነው። ህዝቡም በጉጉት መጥቶ የራሱን ያሰበውን ድምጹን እየሰጠ ነው። አስፈጻሚዎች 5 ሆነን ብዙ የሚሆኑትን ህዝብ ወደ 2221 የሚሆኑትን ህዝብ እያስተናገድን ነው። 5 ሰው ሆነን
ከተማዋና ያለታ ወንዶ ምርጫ አስተባባሪ አቶ አለሙ ነጋሽ የውሳኔ ህዝብ ድምፅ አሰጣጥ ከውስን የምርጫ ቁሳቁስ እጥረት ውጪ የተለየ ችግር እንዳልገጠማቸው ነው በስልክ ለቪኦኤ የገለጡት። በሁለቱም መዋቅሮች ከ110,000 በላይ መራጮች መኖራቸውና እስከ 11 ሰዓት ድረስ ከ76,000 በላይ መራጮችም ድምጻቸውን ሰጥተዋልም ብሏል። የከተማው ማዘጋጃ ስራ አስኪያጅና የከተማው ከንቲባ ተወካይ አቶ ፍሮው አለሙ የጸጥታ መታወክ እንዳይፈጠርና በሰላማዊ ሁኔታ እንዲጠናቀቅ ድጋፍ በማድረግ ላይ መሆናቸውን ገልጸዋል።
የጸጥታ ሁኔታ አሁን ባለንበት ሁኔታ በጣም በጥሩ ሁኔታ እየሄደ ነው ያለው። ከዚህ በፊትም ያው ምን ይፈጠራል የሚል ስጋት ስለነበረን ያለውን ነገር ህዝቡን አወያይተን ከአካባቢ ማህበረሰብን ባለበት አወያይተን ወደ እንትን ተግባር የገባ ነው። ከዛ በኋላ ደንብ አስከባሪዎች አሉ፣ በየቀበሌው ፖሊሶች አሉ፣ ህዝቡም የተወከሉ ህዝቦች አሉ። እነሱን አሰልጥነን ችግር እንዳይፈጠር በአካባቢ ያለው ነገር ህዝቡ ራሱ መጠበቅ አለበት የሚል ነገር ብዙ ሰርተን ነው ወደ ዛሬ የደረስ ነው እና
የሲዳማ ውሳኔ ህዝብ ተከትሎ የሰዎች እንቅስቃሴ ዛሬ የተገደበ ነበር። በከተሞች የሞተር ሳይክል እንቅስቃሴ እንዲቆም እንዲሁም የመንግስትና የግል ተቋማት እንዲዘጉ ከመደረጉ በተጨማሪም ክልከላ ባይጣልበትም ከከተማ ከተማ የነበረው የትራንስፖርት አገልግሎት እምብዛም ነበር። በአንጻሩ ደግሞ የመከላከያ ሰራዊት፣ የፌዴራል ፖሊስና የክልል ልዩ ኃይሎች ከሐዋሳ ከተማ እስከ ገጠር ቀበሌያት ድረስ ቅኝት ሲያደርጉ መዋላቸውን ተመልክቻለሁኝ። የምርጫ ካርድ ወስደው የነበሩ ከ2.3 ሚሊዮን በላይ መራጮች ዛሬ በ1867 የምርጫ ጣቢያዎችና በ6000 አስፈጻሚዎች ድምፅ ሲሰጡ ውለዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ አለታ ወንዶም።
ዮናታን እናመሰግናለን። በአለታ ወንዶ የነበረውን የሲዳማ ህዝበ ውሳኔን የሚገልጽ ዘገባ ነበረ ያስደመጠን። ቀጣዩ ዘገባችን ደግሞ መልሶ ወደ ሐዋሳ የሚወስድን ነው።
አዎ፣ ዘጋቢያችን ናኮር መልካ ያነጋገራቸው አንዳንድ ነዋሪዎችም የሲዳማ ህዝብ በክልል የመደራጀት ውሳኔ በሰላማዊ መንገድ ተካሂዷል ብለዋል። ታዛቢዎች ሁሉንም ወገን አልወከሉም ብለው ቅሬታ ያቀረቡም ተስተው ብለዋል። ናኮር መልካ በተለያዩ የምርጫ ጣቢያዎች በመዘዋወር አስተያየታቸውን ሰብስቧል።
ሲሜ ካሳውን ከማ እባላለሁ። አሁን እየተደረገ ያለው የቆየ ጥያቄ ምላሽ እያገኘን ያለንበት ሁኔታ ነው ጎልቶ የሚታየው እና ህዝብ ደስተኛ ነው። ህገ መንግስታዊ ጥያቄ ነው፣ ዲሞክራሲያዊ ጥያቄ ነው። ሁኔታውን በተመለከተ ዲሞክራሲያዊነትን ያነገበ ነው ብዬ ነው የሚገምተው። ሌሎች የፈለጉትን ማስቀመጥ የሚችሉ አካላት ሊኖሩ ይችላሉ። መቼም ሁለት ጎንዮሾች ሊኖሩ ይችላሉ እና ስለዚህ ሲዳማ ህዝብ ከሌላው ህብረተሰብ ጋር አብሮ የሚኖር ወደፊትም ያንን እሴት ጠብቆ የሚጓዝ ስለሆነ ምንም አይነት ችግር ያመጣል ተብሎ የሚገመትበት ሁኔታ የለም። ማንኛውም አንተ ገሌነ ብሎ የሚጠራ ባይሉም የማይፈቅድ ነው። የሲዳማ ብሔረሰብ እንደው ምንድን ነው ከራሱ ይልቅ እንግዳ አክባሪ ነው። መጠውን በጣም የሚያከብር የሚያፈቅር ህዝብ ስለሆነ ይሄ አብሮነቱና ተቻችሎ የመኖሩ እሴቱ የሚቀጥል ነው የሚሆነው።
ስሜ ይቆይልኝ፣ ነዋሪነቴ በአዋሳ ከተማ ነው፣ ትውልዴም እዚሁ አዋሳ ነው። ጠዋት ወደ 4 ሰዓት አካባቢ ከቤት ወጥቻለሁ እና በዛ ወደ ምርጫ ጣቢያ እጄ ለመምረጥ ምርጫዬን አድርጌያለሁ። ከዛ ማል የታዘብኩት ነገር ቢኖር የምርጫ ታዛቢዎች ነው። የምርጫ ታዛቢ በአንድ ወገን ብቻ እንደነበረ ነው የታዘብኩት። ያ መሆን አልነበረበትም። ከሁለቱም ገለልተኛ አካል ነው መሆን የነበረበት። በሚያስረዱበት ጊዜ ምርጫ ማያውቁ ሰዎች አሉ፣ እንዴት እንደሚመረጥ አዛውንቶች አሉ፣ ያልተማሩ ሰዎች አሉ፣ እንዲሁ ነዋሪ ስለሆኑ ለመምረጥ የመጡ አሉ። በዛን ሰዓት በአንድ ወገን ብቻ ስለሆነ ታዛቢው በሚያስረዱበት ጊዜ ወደ አንድ ወገን የማድላት ይህንን ምረጥ የሚል ሁኔታ ሲታይ ነበረ። ያንን ታዝቤያለሁ። ከዛ በተረፈ ግን ያው በጥሩ ሁኔታ ሰዎች በነቂስ ወጥተው እየመረጡ እንደሆነ አይቻለሁ።
ስሜ ማርሼ ቶራ ጎባላለች። የምርጫ የዛሬ ቀን በጣም ልዩ ነች፣ ደስ የምትል ቀን ነች። በጉጉት ምንጠብቃ ቀን ነች። ደግሞ በጣም ብዙ ህዝባችን ብዙ ልጆቻችን አልቆ ለዚች ቀን አውቁተናል። ፈጣሪ ምስጋና ያደረሰው ለአምላካችን እና በጣም ደስ ይላል። ለወደፊቱ ሲዳሞ ለሰው መዋች ነው። ስትራብ የሚያበላ ስትጠማ የሚያጠጣ ውሃ ስትጠይቅ ወተት የሚያጠጣ ሰዎች ስለሆኑ በፍቅር ያኖራሉ እንጂ አንተ ከኛ ሀገር ውጣ የኛ ሰው አይደለህም ማለት አይችልም። ተቃቅፎ አብሮ መኖር ነው እንጂ የሚፈልገው።
ስሜ መኮንን ሰነባላለሁ። ምኖረው ዘባሳ ነው እና ስለ ዛሬው ሪፈረንደም ስንል ያው እስዳማ ህዝብ ለረጅም ዘመናት ሲጠይቅ የቆየ ነው። ከአባቶቻችን ከኛ እምድር በላይ በፊትም ሲጠይቅ የቆዩት ነው። ይሄ ራስ ምራ ላስተዳድር የሚለው ነው። ሁሉም የራሱ ግዛት ወሰን ድንበር ያለው ህዝብ ነው። ጥያቄውም መሰረታዊ ጥያቄ ጠየቀው፣ ህገ መንግስታዊ ጥያቄ። ህዝቡም እንደምታየው በነቅስ ወጥቶ አሁን ምርጫ እያካሄደ ነው ያለው። ምርጫ ስናየው ፍትሐዊ ምርጫ ነው ብለን የምናስበው ሰው በስርዓቱን ጠብቆ ምንም ችግር ሳይኖር ተረጋግቶ ወደ ምርጫ ገብቶ የራሱ ድምፅ እየሰጠ ያለበት ሁኔታ አለና ለወደፊት እዚህ አካባቢ እንዴት ነው መኖር የሚቻለው የሚባለው። ስዳማ ከዚህ በፊትም ከሌላ ብሔር ብሔረሰብ ጋር የኖረ የመጣ ህዝብ ነው። ዛሬም የነገው ኑሮ ከዚህ የሚለየው ነገር አይኖረው። ከምርጫ በኋላ ስዳማ ሌላ ባህርና ጸባይ ያመጣል የሚባል ነገር አይኖርም። ለሀገሪቱ ግንባታም ሲባል በእርግጥ ፍትሐዊ ምርጫ ነው ብዬ ነው መስሎኝ።
አድማጮቻችን፣ አሁን ደግሞ ከህዝበ ውሳኔ ወጣ ያሉ ሌሎች ጉዳዮችን እናገራችሁ። የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት USAID የኢትዮጵያን የጤና ዘርፍ በቴክኖሎጂ ታገዘ ለማድረግ ባለፈው ሳምንት ሐሙስ ህዳር 3 ቀን የ65 ሚሊዮን ዶላር ድጋፍ ለመስጠት ተስማምቷል። የጤና ጥበቃ ሚኒስቴር የኢንፎርሜሽን ቴክኖሎጂ ዳይሬክተር አቶ ኢዮብ ከበደና የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት USAID የጤና መረጃ ስርዓት ከፍተኛ አማካሪ አቶ ቴዲ በርሁን በሁኔታው ላይ ስለተደረገው ስምምነት የቀጣዩን ሐሳብ ሰጥተዋል። ኤደን ገረሙ ታቀርበዋለች።
ባሳለፍነው ሳምንት የአሜሪካ መንግስት በዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት USAID በኩል የኢትዮጵያን የጤና ዘርፍ የመረጃ አያያዝ ለማዘመን እና በቴክኖሎጂ የተደገፈ ለማድረግ በዩኤስአይዲ ሚሽን ዳይሬክተር ሺን ጆንስ እና የኢትዮጵያ የጤና ጥበቃ ሚኒስቴር ዶክተር አሚን አማን ስራ መጀመራቸውንና ለዚህም ስራ ማስፈጸሚያ 65 ሚሊዮን የአሜሪካ ዶላር የገንዘብ ድጋፍ መበጀቱን አብስረዋል። አቶ ኢዮብ ከበደ በጤና ጥበቃ ሚኒስቴር የጤና ኢንፎርሜሽን ዳይሬክተር ናቸው። ይህ ፕሮጀክት በአገር አቀፍ ደረጃ ከአራት ዓመት በፊት የተጀመረ የጤና ዘርፉን በኢንፎርሜሽን ቴክኖሎጂ የማዘመን ስራ መደገፊያ ነው ይላሉ።
ቀደም ሲል ጤና ጥበቃ ሚኒስቴር የሄልት ሴክተር ትራንስፎርሜሽን ፕላን ላይ ያስቀመጣቸው ትራንስፎርሜሽናል አጀንዳዎች አሉ። ስለዚህ ሶስት ነገሮች አሉ ይሰራሉ ተብለው የታሰቡ፣ አንደኛ ስራ ሂደቶችን ማዘመን፣ ሁለተኛ የዳታ አጠቃቀም ባህልን መቀየር፣ ዴታ ለሪፖርት ፐርፐዝ ብቻ ከመሰብሰብ ውሳኔ ሰጪዎችን ዴታ መሰረት ያደረገ ውሳኔ መስጠት እንዲችሉ ዴታ አጠቃቀም ባህልን ማዘመን ብለን ይጠዋለ፣ እኛ ደግሞ ገቨርናንስ። ስለዚህ እነዚህ ሶስቱ ባለፉ አራት ዓመታት ስንሰራቸው የነበሩ ስራዎች ናቸው። ዩኤስአይዲ በሌሎች ግራንቶችን እነዚህ አጀንዳዎችን ሲያግዘን ነበረ። አሁንም የመጣው አጀንዳ የተጀመሩ ስራዎችን ማስቀጠል፣ ዳር ማድረስ፣ አዳዲስ የምንጀምራቸውን ስራዎችን ማገዝ ነው። የተገበረው በሀገር አቀፍ ደረጃ ነው። ገንዘቡ ምንጭ ከዩኤስአይዲ የሚገኝ ነው። ቻል ስራውን የሚሰራው ደግሞ ጄኤስአይ የተባለ አንድ ተቋም ነው። የፕሮጀክቱ ስም ዲጂታል ሄልዝ አክቲቪቲስ ተብሎ ነው ሰየመው። ነው የምንጠቀመው በመላ ሀገሪቱ ነው። ሁሉም ክልሎችና ከተማ አስተዳደሮች የሚተገበር
መረጃን ወይም ዳታን ለሪፖርት ብቻ ሳይሆን ወቅታዊነቱን በጠበቀ መልኩ ለውሳኔና ፖሊሲዎች ለመቅረጽ በማገዙ ረገድ ይህ ፕሮጀክት ትልቅ ሚና እንደሚኖረውም ይናገራሉ።
ምሳሌ ዴታ መሰረት አድርገን ውሳኔ መስጠት አለብን ካል ዴታ ወቅታዊነቱ የጠበቀ ሙሉእትነቱ የተረጋገጠ እና ሀቀኝነቱ ወይ ተአማኒነቱ የተረጋገጠ መሆን መቻል አለበት። ይህም ብቻም አይደለም፣ ዴታም ከዋና ሶርስ መገኘት መቻል አለበት። ከዋና ሶርስ የመጣ መረጃ ጤና ጥበቃ ላይ የሚደርስበትን ታይም አሁን በወረቀት የሚሰበስብ ከሆነ ስብስበሽ ከአንድ ከጤና ኬላ ነው የሚነሳው፣ ጤና ጣቢያ፣ ወረዳ እየተባለ በወረቀት እየተለቀመ የሚመጣ ከሆነ አሁን ቅድም ያልኩትን የዳታ ሙሉነት፣ ወቅታዊነት፣ ተአማኒነትን ለማረጋገጥ በጣም ከባድ ነው የሚሆነው። ስለዚህ እሱን ለማሟላት ዘመናዊ ቴክኖሎጂ መጠቀም ከጀመር አንደኛ እናሻሽለዋለን ብለን የምንወስደው ዳታ የሚሰበስቡ ሰዎች ዴታ ለሪፖርት ፐርፐስ ሳይሆን ለውሳኔ ለመስጠት የሚጠቀሙበት ቴክኖሎጂ ይኖረናል ብለን እናስባለን። የዴታን ወቅታዊነትን ማሻሻል እንችላለን ብለን እናስባለን። የዳታ ሙሉነቱን እናሻሽላለን ብለን እናስባለን። እነዚህ ናቸው ተግዳሮቶቻችን የነበሩ። ሁለተኛ ደግሞ ሪፖርት ሰዎች ዳታ የሚሰበስቡ ሰዎች ለሪፖርት ነው የሚሰበስቡት፣ እሱን ማሻሻል አለብን ብለናል። በአጠቃላይ አሁን ያሉ በማኑዋል የምንሰራቸው ስራዎች ለስህተት የተጋለጡ ስለሆኑ እነዚህም ተግዳሮቶች እንቀርፋለን ብለን እናስባለን።
አቶ ቴዲ በርሁን በዩኤስአይዲ ኢትዮጵያ የጤና መረጃ ሲስተምስ ከፍተኛ አማካሪ ናቸው። ዩኤስአይዲ ይህን ድጋፍ የሚያደርገው በተጓዳኝ አብሮት ከሚሰሩት እንደ ቢል ኤንድ ሜሊንዳ ጌትስ ካሉ ድርጅቶች ጋር መሆኑን ገልጸው ይህ ፕሮጀክት በወረዳ ደረጃ በሚገኙ የሕክምና ባለሙያዎችን ከማሰልጠን ጀምሮ ዘመናዊ ታብሌቶችን በማደል የመረጃ ዘርፉን ለማሳደግ እንደሚሰራም ይገልጻሉ።
የዩኤስአይዲ የሚሰራበት መንገድ ከጤና ጥበቃ ጋር በመሆን ያወጣነውን የአመታዊ እቅድ እንሰራለን። ነገር በጋራ አሁን ማለት አብረን ይሰራል ነው። በዛ ፕላን መሰረት ከታች ከወረዳ አስተዳደር ጀምሮ ከፌደራል ካሉ የተለያዩ አካላት ጋር በመሆን ጄሳይን ጋር ድርጅቶቹ ጋር አንድ ላይ ሆኖ መሰረት በተፈቀደለት በጀት ከዚህ አመት ጀምሮ ይህንን ስራ ማስፈጸም ይጀምራል። ማለት ጤና ዘርፉ የተለያየ ችግሮች አሉ እና ጤና ጥበቃ እንግዲህ ሰፋ ያለ እቅድ ይዞ በተለያየ ዘርፍ ላይ እነዚህን የጤና ላይ ያሉትን ችግሮች ለመፍታት ያው የተለያዩ እቅዶችን አውጥቶ እየሰራ ነው። እኛ ይሄ ፕሮጀክት ካሉት እቅዶች መካከል አንዱ ላይ ትኩረት አድርጎ ነው እየሰራ ያለው። ያ ምንድን ነው? በመረጃ ላይ ያለው ችግር ነው። እንዳልኩሽ ይህ በመረጃ ላይ ያለው ችግር ራሱ ያመጣው በጣም ብዙ ነገር ነው ያለው። ብዙ ምሳሌዎች መጥቀስ ይቻላል። መረጃ በጊዜ ባለመድረሱ ምክንያት መድኃኒት አቅርቦት በጊዜው ላይደርስ ይችላል። በክትባት ህጻናትና እናቶች ሞቱን ለመቀነስ ዋናው ነገር አስፈላጊ የሆነው መረጃ በጥራትና በጊዜው በአግባቡም ለሚመለከተው አካል መድረሱ ነው። ከዚህ ከአምስት ዓመት በኋላ እኛ መድረስ የምንፈልገው በመረጃ እጦት ወይም መረጃ ጉድለት ምክንያት እነዚህ ነገሮችን ላይ የነበረውን ቁጥር ለመቀነስ ነው። እኛ አንዱ አላማችን ከጤና ኬላ ጀምሮ አሁን የጤና ክፍል ሰራተኞቹ በወረቀት ነው እየዞሩ የቤተሰብ እናቶችን የቤተሰብ ማህበር አባላት የመዘግቡት። እሱን ዘመናዊ በሆነ በታብሌት መረጃቸውን እንዲይዙ የሰርቪስ ክፍተታቸውንም ታብሌቱ መሰረት እንዲከታተሉ፣ ቀጥሎ ክትባት ተረኛ የሆኑ እናቶችን በስልክ ቁጥራቸው ማስታወሻ የሚልክ እንዳያመልጣቸው የሚያደርግ ያመለጣቸውን ተከታትሎ ለመከታተል የሚያስችል አድርገን ዘመናዊ አድርገን ለመስራት እያሰብን ያለ ነው እና ከአምስት ዓመት በኋላ በሙሉ ከጤና ኬላ ጀምሮ እስከላይ ያሉት የጤና ሰራተኞች በቴክኖሎጂ የተደገፈ የመረጃ ልውውጥ እያደረጉ ተሻለ የጤና አውትፑት በሀገር ውስጥ እንዲኖር ለማድረግ ያስችላል ብለን የምናምነው።
አቶ ቴዲ አክሎም ከጤና ዘርፉ በተለየ በተጓዳኝ ከተለያዩ ዩኒቨርሲቲዎች ጋር በጥምረት በመስራት ለወጣቶችም ትልቅ የስራ እድል እንደሚፈጥሩም ይናገራሉ።
ለወጣቶችም የስራ እድል ይፈጥራል። እነዚህ ሁሉ ታብሌቶች እንግዲህ ወደ 40,000 የሚሆኑ የጤና ሰራተኞች አሉ። ለእነዚህ በሙሉ ታብሌት ሲሰጥ ይህንን ታብሌት ማን ነው የሚጠግነው? ብዙ ቴክኖሎጂ ተምሮ የተመረቁ ወጣቶች አሉ። እነሱን እያደራጀን ስልጠና እየሰጠን የሚያስፈልገውን እገዛ እንዲያደርጉላቸው እናደርጋለን። ነገ ተምረው የሚወጡ ልጆች በዚህ ቴክኖሎጂ ላይ ተምረው ተመረቀው መውጣት እንዲችሉ አገር ውስጥ ካሉ ዩኒቨርሲቲዎች ጋር ፓርትነርሽፕ ይፈጥርና እዛ ላይም እንደዚሁ የተለያዩ ወጣቶች እየተሳተፉ የአሁን የመጣውን ቴክኖሎጂ እያዳበሩት የሚቀጥለውን ደግሞ ከዚሁ ከሀገር ውስጥ እንዲወጣ አሉ አገር ውስጥ ካሉ ተማሪዎች እንዲወጣ ለማድረግ ከዩኒቨርሲቲዎች ጋር ጠበቅ አድርገን ከአስር በላይ ዩኒቨርሲቲዎች ጋር በጋራ ለመስራት አሳበዋለን። በጋራ እንሰራለን።
ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
ከጋቢና ቪኦኤ ጋር ናችሁ አድማጮቻችን፣ አብራችሁን ስለሆናችሁ እናመሰግናለን። ቀጣዩ መሰናዶ ምንድን ነው? ሄደን
ቀጣዩ መሰናዷችን ጋቢና መደብር ነው። የንግድ ተኮር ጉዳዮች በሚስተናገዱበት በዚህ መሰናዶ ዛሬ የምንነግራችሁ በሀገር ልጅ ስለተሰኘ ስቱዲዮ ነው። ሀብታሙ ስዩም ይቀጥላል።
የዛሬ 4 ዓመት ገደማ 5 የህንፃ ስራ ኮሌጅ ተማሪዎች ለወደፊቱ ለሚሰሩት ሥራ ይበጃቸው ዘንድ የራሳቸውን ጥናት አከናወኑ። የእነሱ ፍላጎት በሆነው የምስል ቅንብርና ሕይወት ማላበስ ዘርፍ ወይንም ግራፊክ ዲዛይን ኤንድ አኒሜሽን ዘርፍ ግን አይነተኛ ሀገራዊ ሥራዎችን ማግኘት አልቻሉም።
እንደ ሀሳቡን ስናመጣው ይዘታቸውን ኢትዮጵያዊ ያደረጉ ሥራዎችን አልነበሩም። አብዛኛው ሰው ወደ ውጪ ሊሆን ይችላል፣ ፊልምም ሊሆን ይችላል፣ የተለያዩ አልባሳትን ጨምሮ ወደዛ በጣም ያተኮረበት ጊዜ ነበረ እና ቁጭ ብለን የሚያሰብ ነው እና ይህን ሪሰርች ሰርተን ነበረ መጀመሪያ ላይ እና ሲምፕል በጣም ቀላል ቀላል ሆኑ። ግን ኢትዮጵያን የሚመለከቱ ጥያቄዎችን በየዞርን በየሃይስኩሎች ጠይቀን ነበረ እና ኮንሶ የት ነው ብለን ለምሳሌ አሁን ጠይቀን ከነበሩት ምስሮች ውስጥ ግን የትኛው ደቡብ ይሁን ምስራቅ ይሁን ሰሜን ይሁን የሚያቅሰዋል ነበረ። በወቅቱ ኢትዮጵያ ፕሬዚዳንት ማን ነው ሲባል ከመቶ በጣም በቃ 40-30% ነው የሚመልሰው እና የነበረንን ታሪኮች እና እናቆያቸው የምንፈልጋቸውን ባህሎች በጣም እያጣን ያለንበት ሁኔታ ነበረ።
ይህንን እውነታ ወጣቶቹ ከተረዱ በኋላ ወደ ቀጣዩ ምዕራፍ ከመሸጋገራቸው በፊት ኢትዮጵያውያን ተጠቃሚዎች በውጭ ሀገራት ሰዎች ለተሰሩ የጥበብ ስራዎች ለምን ቀልባቸው እንደመዘነ መመርመር ላይ አተኩሩ።
ሊሳብ ይችላል እንደው ብለንስና እንደው አቀራረብ ነው። አቀራረብ ሲባል እነሱ የራሳቸውን ባህል የሚገልጹበት መንገድ በጣም የሚያጓጓ የማይሰለች ነውና ያንን መንገድ ለምንድነው እኛ እናወርደው? ለተጠቀሙበት ሶፍትዌር ነው። አንዳንድ ፈጠራዊውን ስራዎችን አከሉበት ነው። ያ እውቀት እስካለ ድረስ ለምን እኛ ማናረግም ብለን ነው የጀመርነው።
ቀደም ብለን የሰማነው ናኦሊ ዳዲን ነው። እሱና አራት ወጣቶች ማለትም ኤፍሬም ተፈሪ፣ ኤርሚያስ አሰፋ፣ ምናሴ ተረፈና ናሆም አበይ የመሰረቱት በሀገር ልጅ ስቱዲዮ ስራ አስኪያጅ ነው። በሀገር ልጅ ልዩ የፈጠራ ጥበብ የሚነበብባቸው የምስል ቅንብሮችን፣ የቲሸርት ላይ ህትመቶችን፣ የባለ ሶስት አውታር ምስሎች ቅንብርን፣ የበይነ መረብ ግንባታዎችና መሰል ስራዎችን ይሰራል። ትልልቅ የፋይናንስ ተቋማት፣ የቴሌቪዥን ጣቢያዎች፣ የቴክኖሎጂና የሕክምና ተቋማት የበሀገር ልጅ ደንበኞች እንደሆኑ ከስቱዲዮው የበይነ መረብ ላይ መግለጫ አንብበናል። ናኦሊ እንደነገረን ወደ እነሱ የሚመጡ ደንበኞች ማሟላት የሚገባቸው ቅድመ ሁኔታ አለ።
ዋናው ነጥብ ምንድን ነው? የድርጅቶችም ሆነ የተለያዩ ግለሰቦች ሲሰሩ ከኛ ጋር ይህንን ማንደራደራቸው ወይም እንደ ካምፓኒ እንደ ድርጅት መርህ ያዝናቸው ነገሮች አሉ። አንደኛ ኢትዮጵያዊነትን የሚያስተዋውቁ መሆን አለባቸው። ምንም አይነት ነገር ሊሰሩ ይችላሉ፣ ግን እኛ በኢትዮጵያዊነት ይዘት ባለው ነገር ነው ልንገልጽላቸው የምንፈልገው። ሁለተኛ ደግሞ ከወጣቱን የሚያስተምሩ የሚችሉ ለምሳሌ አልኮሆሊክ ነገሮችን ምንም ፕሮሞት አናደርግም። ወጣቶችን ወደ አልባሌ ነገር ወደሚወስድ ነገሮችን ኢቨን እንደዚህ ስትሪክትም ለመሆን ሞክረናል። ከተለያዩ ከጭፈራ ከምን ራሱን አላለመያዝ እስካሁን ድረስ ሞክረናል። ግን ምንድነው ዋና ሰው ኢትዮጵያዊነት የሆኑ ባህሎችን እኛ የሆኑ ብቻ ወደ ማቆየት እና ወደ እኛ ለመሳብ ነው ይፈልግ ነው።
ቆፍጣና ሀበሻ፣ ጨረቃ ነው ቤቴ፣ አድዋ እንዲሁም አራት ኪሎ በሀገር ልጅ በታተሙ ቲሸርቶች ላይ በልዩ ንድፍ ከቀረቡ ስራዎች መካከል እየጠቀስኩ ነው። ሎንጎ ወደ አዲስ አበባ የሕፃናት መጽሐፍ፣ ግዕዝ ለኛ የግዕዝ ማስተማሪያ የስልክ መተግበሪያ በሀገር ልጅ ከተዘጋጁ ስራዎች እንደ ናሙና የሚጠቀሱ ናቸው። ዛሬ የበርካታ ደንበኞችን እምነት ከማግኘታቸው በፊት ቀላል የማይባል ጊዜ እሱና አጋሮቹ እንዳሳለፉ ናኦሊ ዳዲ አይረሳም።
አዎ በጣም አስቸጋሪ ነበር እውነት ለመናገር። በተለይ ስንጀምር አካባቢ ያው ሰው የብዙም መንገፋም አልመሰለውም ይመስለኛል። እና አሁን አንዳንድ ለምሳሌ ሎጓቸውን ስል በአኒሜሽን ብንሰራላቸው ምናምን ያው እንደ ሲሪየስ አርጎ አያዩትም። ያው ውጭ ሀገር ወይ የታደጉት ሀገራት ላይ በጣም ትልልቅ መልክቶች የሚተላለፉበት መንገድ ነው። ግን እኛ ጋ በደንብ ስራውም እይታውም ራሱ በደንብ ጎላበት ስላልነበረ ብዙ ፈተናዎች ነበሩ እና ብዙ ካምፓኒዎች ጋር መሄደን ነው የተባልንባቸውም ነበሩ እና ሰው አይወደው የማይፈልገውም አይነት እንትንም ነበር እና እንደገና ደግሞ ኢትዮጵያ ምትልት ምንድን ነው ምናምን የሚባል ነገር አለ። በቃ የሚታየውን በቃ የሰው የየራሱን ሀሳብ ስለሆነ የራፍደ እንደዚህ አይነት ፈተናዎች ነበሩ። ግን እኛ ያው በጫለ መጠን እስካሁን ጀመርነውን ነገር በቃ በባህላችንና የኛ መስመር እንዲከተል ማድረግ ነው የሞጠርነል።
በሀገር ልጅ ስቱዲዮ በቀጣይ ዓመታት ውስጥ የጀመራቸውን ስራዎች አስፋፍቶ በገቢም በተጽዕኖም ደረጃ ገዝፎ መቆም የሚችል ተቋም እንዲሆን መስራቾቹ ህልም እንዳላቸው የበሀገር ልጅ ስራ አስኪያጅ አክሎ ነግሮናል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። አድማጮቻችን፣ የዛሬው ጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። አብራችሁን ስለነበራችሁ በጣም እናመሰግናለን።
በትዊተርና በፌስቡክ ቪኦኤ አማሪክ ብላችሁ አስተያየቶቻችሁን አድርሱን። በተጨማሪም ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ መልእክቶቻችሁን ላኩልን።
ሀብታሙና ኤደን አብረናችሁ ነበር። አቀናባሪያችን ሞክቢሊያ ቤሮ ነው። በዚሁ ተሰናበትም።
መልካም ምሽት።
Con Radio Nivio e Sagantafano Romoti.